የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ረቡዕ ምሽት መስከረም 22/2013 ዓ.ም የጋቢና ቪኦኤ መርሃ ግብር ጀምሯል። በሊባኖስ ቤሩት የሚገኘው የኢትዮጵያ ቆንስላ በዛ የሚገኙ ኢትዮጵያውያን ስደተኞችን መብት ለማስከበር ጥረት እያደረኩ ነው አለ።
የመጀመሪያው ላይ ወደ 400 ከዛ ቀጥሎ ወደ 120 ምናምን ልጆች ወደ አገር ቤት እንዲሄዱ ተደርጓል።
የሰማችኋቸው የሊባኖስ የቆንስል ጀነራል አቶ ተመስገን ዑመርን ነው። በምሽቱ በዚህ ጉዳይ ላይ ዘገባ ይኖረናል። በሌላ በኩል የኦሮሞ የአባ ገዳዎች ህብረት በሆራ ፊንፊኔና ሆራ አርሰዴ የኢሬቻ ክብረ በዓል አከባበር ዙሪያ መግለጫ ሰጥተዋል። ይህንና ሌሎች ዘገባዎች ይዘንላችሁ ወደ እናንተ መተናል። ኤደን ገረመው መርሃ ግብሩን በመምራት ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብሬያችሁ እቆያለሁ። አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ስመኝሽ የቆየ ትጠብቃችኋለች።
አመሰግናለሁ ኤደን። የሰባዊ መብት ተሟጋችና መምህር የነበሩት ፕሮፌሰር መስፍን ወልደ ማርያም በ90 አመታቸው አረፉ። የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴና ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካታ ባለስልጣናትና ታዋቂ ሰዎችም በፕሮፌሰር መስፍን ረፍት የተሰማቸውን ሀዘን እየገለጹ ነው። በኢትዮጵያ ፖለቲካ ትልቅ ቦታ የነበራቸው ፕሮፌሰር መስፍን ያረፉት ትላንት ማክሰኞ መስከረም 19/2013 ዓ.ም ምረስ ሲሆን የቀብር ስነ ስርዓታቸው መቼ እንደሚከናወን ገና አልታወቀም። የደቡብ ምዕራብ ዞኖችና ኮንታ ልዩ ወረዳ ደቡብ ምዕራብ ኢትዮጵያ በሚል በጋራ አዲስ ክልል ለመመስረት በምክር ቤታቸው መወሰናቸውን አስታውቀዋል። ምክር ቤቶቹ ውሳኔያቸውን ለፌዴሬሽን ምክር ቤት ማንነት ቋሚ ኮሚቴ ማስገባታቸውንም ለአሜሪካ ድምጽ በስልክ ተናግረዋል። በዞኖቹ ከመነገረው ውጪ ግን በፌደራል መንግስትም ሆነ በፌዴሬሽን ምክር ቤት ስላደረጃጀቱ እስካሁን የተባለ ነገር አለመኖሩን የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የላከልን ዘገባ ያመለክታል። የዓለም የጤና ድርጅት ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ በድርጅቱ የአገሪው ተቀጣሪ በሆኑ የኢቦላ ወረርሽኝ እርዳታ ሰራተኞች ተፈጸሙ ስለተባሉ ወሲባዊ ማዋከብና ሌሎችም ጥፋቶች የሚገልጸውን አዲስ ሪፖርት እንመረምራለን ሲል አስታወቀ። ሪፖርቱን ያወጡት ዘ ኒው ሂዩማኒቴሪያን እና ቶምሰን ሮይተርስ ፋውንዴሽን የተባሉ ድርጅቶች አንድ አመት የፈጀ ክትትል አድርገው ነው። ቃለ መጠይቅ የተደረገላቸውን የ51 ሴቶች ቃል የያዘው አዲስ ሪፖርት እንደ ኢዞፓ አቆጣጠር ከ2018 እስከ ዘንድሮ 2020 ባለው ጊዜ የዓለም የጤና ድርጅት ሰራተኞች ነን በሚሉ ወንዶች ጥቃትና ወከባ እንደደረሰባቸው መናገራቸውን አውስቷል። ድንበር የለሽ ሐኪሞች ዓለም አቀፍ የፍልሰተኞች ድርጅት ኦክስፋም የተባበሩት መንግስታት ድርጅት የህፃናት መርጃ ዩኒሴፍ የኮንጎ የጤና ሚኒስቴር ሰራተኞች ፈጸሙ የተባሉትን አድራጎቶችም ሪፖርቱ ዘርዝሯል። በሪፖርቱ አጠናቃሪዎች የተጠየቁት ሴቶች አብዛኞቹ እንዳሉት ብዙዎቹ ወንዶች ሴቶችን መጠጥ ያጠጡ ስራ እናስቀጥርሻለን ወይም የተቀጠሩ ከሆነ ትባረሪያለሽ በማለት አለዚያም በማግባባት በግዳዊ ወሲባዊ ተግባር ፈጽመውባቸዋል። ሪፐብሊካኑ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕና በመጪው ምርጫ የሚፎካከራቸው ዲሞክራቱ የቀድሞ ምክትል ፕሬዝዳንት ጆ ባይደን ትላንት ማክሰኞ ማታ ያካሄዱት ክርክር በንትርክና ከስነ ስርዓት ውጪ በተበጠበጠ ሁኔታ አልፏል። ሁለቱ ተፎካካሪዎች 90 ደቂቃ በወሰደው ክርክር አንዱ ሌላውን ለሚቀጥሉት 4 አመታት ሀገሪቱን ለመምራት ብቁ አይደለም ብለው መራጮችን ለማሳመን እርስ በርስ በመዘላለፍ ተነታርከዋል። ዩናይትድ ስቴትስ ውስጥ 205,000 ሰዎችን የገደለውና በሞቱት ሰዎች ቁጥር ከዓለም ቀዳሚው ያደረጋትን የኮቪድ-19 ወረርሽኝ የመጪው ምርጫ በተአማኒነት መከናወን እሰጣ ገባ ከተወራወሩባቸው ጉዳዮች መካከል ሲሆኑ ትራምፕ ለጠቅላይ ፍርድ ቤት ዳኝነት ያጯቸው ወግ አጥባቂዋ ዳኛ ኤሚ ኮኒ ባረት ጉዳይ በሀገሪቱ የዘር ግንኙነት እንዲሁም በአካባቢ ጥበቃ ጉዳዮችም ተከራክረዋል። ፕሬዝዳንት ትራምፕ እንደ ኢዞፓ አቆጣጠር በ2016 እና ለፕሬዝዳንትነት በተወዳደሩበት 2017 ለሁለቱም አመታት ለፌደራሉ መንግስት የከፈሉት የገቢ ግብር $750 ብቻ ነው የሚል ሪፖርት በቅርቡ ዘ ኒውዮርክ ታይምስ ጋዜጣ አውጥቷል። ፕሬዝዳንቱ ሐሰት ነው ብዙ ሚሊዮን ዶላር ከፍያለው ብለው አስተባብለዋል። ጆ ባይደን ከአንድ አስተማሪ ያነሰ ግብር ነው የከፈልከው ሲሉ በክርክሩ ላይ ተናግረዋቸዋል። የትላንት ማታው ክርክር የፓርቲ ወገንተኝነት መስመር የለየ ትችት እየቀረበበት ሲሆን ዱላ ቀረሽ ቃላት የተወራወሩበት መሆኑ ግን እጅግ የሰላ ነቀፋ አስከትሏል። ህንድ ከ1.3 ቢሊዮን ህዝቧ ውስጥ 6.2 ሚሊዮን በላይ የሚሆኑ የኮሮና ቫይረስ ተያዦች እንዳሉ አስታውቃለች። ይሁን እንጂ በሀገሪቱ የጤና ባለስልጣናት የተካሄደ አንድ አዲስ ጥናት እንደሚያመለክተው አሃዙ ከተጠቀሰው በ10% ሳይበልጥ አይቀርም። የህንድ የህክምና ምርምር ተቋም ትላንት ባወጣው አዲስ ሪፖርት ከ10 ዓመት በላይ የሆኑ ሰዎች ተመርምረው ሰውነታቸው የቀደመ የኮሮና ቫይረስ ህመም ያዳበረው የቫይረሱ መከላከያ ተገኝቶባቸዋል። ክትትሉ በሀገሪቱ ዙሪያ ከነሐሴ አጋማሽ እስከ መስከረም አጋማሽ በነበረው ጊዜ ውስጥ 29,000 ሰዎችን በመመርመር የተከናወነ መሆኑን አስታውቀዋል። አድማጮች፣ ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሄደል መልሳችሁ።
ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰው ጋቢና ቪኦኤ ይቀጥላል። ስመኝሽ የቆየን ለዜናዎቹ አመሰግናለሁ። አሁን ወደ ቀዳሚው የዕለቱ ርዕስ እንሻገር። በሊባኖስ ቤሩት የሚገኘው የኢትዮጵያ ቆንስላ በዚያ የሚገኙ ኢትዮጵያውያን ስደተኞችን መብት ለማስከበር ጥረት እያደረገ እንደሆነ አስታወቀ። ወደ ሀገራቸው መመለስ የሚፈልጉ ዜጎችን ለማገዝ የሚረዱ መላዎችን በተመለከተ ከሊባኖስ መንግስትና ከበጎ አድራጊዎች ጋር በትብብር እየሰራ እንደሆነም አስታውቋል። ቆንስል ጀነራል ተመስገን ዑመር ለአሜሪካ ድምጽ እንደተናገሩት ከኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ የተጻፈውና የኢትዮጵያውያን መብትና ደህንነት እንዲጠበቅ የሚጠይቀውን ደብዳቤም ለሀገሪቱ ፕሬዝዳንት አስረክበዋል። ከሀብታሙ ስዩም ጋር ቆይታ ያደረጉት ቆንስል ጀነራሉ በአሁኑ ሰዓት ወደ ሀገራቸው መመለስ የሚፈልጉ ኢትዮጵያውያንን ለማገዝ እየተደረጉ ስላሉ ጥረቶች እንዲህ አስረድተዋል።
የመጀመሪያው ባሉበት ቦታ ላይ ድጋፍ ሊያገኙ የሚገባቸው በጣም ቫልነራብል የሚሆኑትን የመለየት እና መከለያ መስጠት ነው። በዛው ላይ ደግሞ መሄድ ያለባቸውን በራሳቸው መሄድ የሚችሉትን እንደገና በአንድ በኩል በራሳቸው ትራንስፖርት ከፍሎ መሄድ የማይችሉትን እንደዛው ቅድም እንዳልነው ቫልነራብል የመለየት ስራዎች ስንሰራ የቆየ ነው። በጣም ሚዲያዎች ኦልሬዲ የሰማችሁት ነገር ሊሆን ይችላል። ባለፈው ጊዜ ወደ የመጀመሪያው ላይ ወደ 400 ከዛ ቀጥሎ ወደ 120 ምናምን በዚህ ልጆች ወደ ሀገር ቤት እንዲሄዱ ተደርጓል። ይሄ እንግዲህ በየዞሩ እየተመዘገበ ያለ ነው። አሁን ያለ ነው ቅርብ ጊዜ መጨረሻ ላይ የወጡ ልጆች 8ኛ ዙር የሚባለው ላይ የተመዘገቡ ናቸው። እንግዲህ 1ኛ ዙር፣ 2ኛ ዙር፣ 3ኛ ዙር፣ 4ኛ ዙር እያለ 8ኛ ዙር ጨርሰን አሁን 9ኛ ዙር ከመዘገብን ወደ አንድ ወር ተኩል እንደዛ በላይ ይሆናል። እያስጨረስንላቸው ነው ያለው። ወደ 3000 ምናምን ልጆች ናቸው የተመዘገቡት። ትልቁ ፈተና የሚሆነው ወደ ሀገራቸው ለመመለስ ኤግዚት ቪዛ ማግኘት አለባቸው። ያ ኤግዚት ቪዛ ፕሮሴስ በጣም አሰልቺ እና በጣም ኮምፕሊኬትድ የሆነ ሲስተም ነው ያላቸው። የሀገሩ መንግስት ያለው አሰራር ወደ ሀገር ቤት መሄድ ይፈልጋሉ የሚሉትን ልጅ መዝግበን ከወሰድን በኋላ እያንዳንዷን ልጅ መቼ ነው የገባችው፣ በማን አማካኝነት ነው ወደ ሀገር የመጣችው፣ ስፖንሰሯ ማን ነው፣ ክስ አለባት የለባትም፣ ፓስፖርት ቁጥሯ ምንድን ነው፣ እነዚህን ነገሮች ለእያንዳንዱ ሰው ለቅሞ ይወስድና ክስ ያለባቸው ይቆያሉ ይላሉ። ክስ የሌለባቸውን ደግሞ ሊሄዱ ይችላሉ፣ ሰነድ አዘጋጅ ብለው ይጠቅማል። በዛ መሰረት እኛ የጉዞ ሰነድ አዘጋጅተን እንሰጣለን። ከዛ በኋላ እንደገና በጉዞ ሰነዱ ላይ እነሱ ኤዲት ቪዛ ይመታሉ። አንዳንዶቹ አይ እንደገና ክስ ተገኘባቸው ብሎ እንደገና አንዳንዶቹን ይጥሉብናል። ፕሮሴሱ ይሄ ነው። በጣም አተችን ብዬ ያልኩት ፕሮሴስ ይሄ ነው። ከዚህ በፊት ቅጣት ካልከፈሉ በቆዩበት ጊዜ ቅጣት ካልከፈሉ መሄድ አይችሉም ነበረ። የኢኮኖሚ ክራይሱ ላለምላቸውም ይሆናል ለረዥም ጊዜ ስንጠይቃቸው የነበረውን የቅጣት ፔናልቲ ምናምን ይባላል ያንን ፔናልቲ አንስተውልናል።
በዚያ ተቀጥረው የሚሰሩ አንዳንድ ኢትዮጵያን ከሚያቀርቡት ቅሬታ መካከል አንዱ ቀጣሪዎቻቸው የሰሩበትን ደሞዝ ሊሰጧቸው ፈቃደኛ አይደሉም። በተለይ አሁን በሊባኖስ ውስጥ ባለው የመጣኔ ሀብት ውጥንቅጥ ምክንያት መክፈል ያልቻሉ ቀጣሪዎች ገንዘባቸው ሊሰጧቸው ስላልቻሉ ቲኬትን መግዛት የሚችሉበት አቅም የላቸውም። ከዛ በተረፈ ደግሞ አንዳንዶቹ የፈጠራ ክሶች ስለምንከሰስ ያ እየተጠቀሰ ከዛ ሀገር እንዳንወጣም እየሆን ነው የሚል ቅሬታ ያቀርባሉ። መሰል ጉዳዮችን ለመቅረፍ ከሊባኖስ መንግስት ጋር የምታደርጉት ግንኙነትን የምታደርጉት ጥረት ምን ይመስላል?
እኛ በሚሶኑ ውስጥ ማስማሚያ ወይም ማስታረቂያ ወይም ዲስፒት የሌበር ዲስፒት ሲነሳ እንደ ማስታረቂያ የሚሰራ ስላለ፣ ከሱ በፊት ግን አንድ ልነግርህ የሚፈልገው ቅድም ህጋዊ የሆኑ በአሰሪ ቤት የሚጥሩ አሉ። ራሳቸው አሰሪ ቤት በመጡበት በሀገር ህግ መሰረት በአሰሪ ቤት የሚጥሩ አሉ። ከአሰሪ ቤት ጠፍተው ውጭ የሚጥሩ አሉ። ከአሰሪ ቤት ጠፍተው ውጭ የሚጥሩት ደሞዝ ተከለከልኩ ብለው እኛ ጋር ሊመጥሎም የሚችልበት እድል እነሱም ያውቁታል። ምክንያቱም ማንም በዚህ ሊከራከርላቸው የሚችልበት ሁኔታ ስለሌለ ወደ ሀገር ቤት ዜጎቻችን ተመልሰዋል። ባለፈው ዙር ላይ ለሚተመለሱት ወደ 150 ወደ 600 ሳም ሙሉ በሙሉ ኢትዮጵያውያን ኔትወርኮች እና የተለያዩ አደረጃጀቶች አስተዋጽኦ አድርገው ይህንን እንዲያደርጉልን እንግዶች ቸገሩ ልጆች አሉ ይህን ትኬት የሚታገኘ ከሆነ ሳም ብግልን ብለን በየቦታው ላይ እንትን ብለን እንደውም በአብዛኛው አሜሪካ እና ካናዳ ተቀማጭ የሆኑ ኢትዮጵያውያን ናቸው። ይህንን ሞቢላይዝ በማድረግ ይረዱን እኛ ለእኛ የሚባለው ቡድን አለ። ዋሽንግተን ዲሲ ዙሪያ ላይ ያለው የኢትዮጵያ ኦርቶዶክስ ቸርች ስር ያለ እዛ ቅርንጫፍ ስር ያለ በጎ አድራጎት ግሎባል አሊያንስ በሸልተርም በሙሉ እነዚህ እያገዙ ናቸው። እና እነዚህ ጋር አውትሪች ማድረጉ ሁኔታ ጠቀሜታ ለሚሲዮኑም ኃላፊነቱ ከመወጣት አንጻር ህብረተሰቡን መብዙት ከመንሰል አንጻር በኮሚኒኬሽን በህብረተሰቡና በእኛ መካከል ላይ የሚኖረውን ግንኙነት የተሳለጠ እንዲሆን ሊያደርግ ይችላል። ግን ይህ ስሚል ያው ጉዳዩን ሙሉ በሙሉ እኛ ወስነን እኛ የምንጨርሰው ሰው ስላይደለ ሌላኛው ሆስት ሀገር የሚወስናቸው ነገሮች እና እሱ የደረጋቸው አሰራሮች በራሳቸው እንቅፋት የሆኑበት ሁኔታ አለ። ዞሮ ዞሮ ግን ህብረተሰቡም ይገነዘባል ብዬ አስባለሁ። እኛም መሮጥ ያለብን መሄድ የሚገባን ከሄድን እና ችግሩን አብረንትን ካሉ አይቲንክ እየተጓባ እንሄዳለን። ሌሎች ጋር ደግሞ ክስተዳት ከማድረግ አንጠ ለምሳሌ በክብር ፕሬዚዳንታችን እዚህ ሀገር እንቅፋት የሆነው አሰራር ለተወሰነ ጊዜ ወይዝ እንደደረግ ዜጎቻችን በቀጥታ ክስ የሌለባቸው ፍርድ ቤት ክስ የሌለባቸው ቀጥታ መውጣት እንዲችሉ ጥያቄ እንዲያቀርቡ ያው ክሪሚናችን ደብዳቤ ለአቻቸው ሊቀው ይህንን አስረክበናል። አይ በመንግስትም በኩል የሚደረገው ነገር በዛ ይደረጋል። ሌሎች ነገሮች ዜጎች ለምሳሌ የሚረዳቸው ማይኖር ከሆነ ከሌሎችም ቦታዎች የማነገኝ ከሆነ ተመልሰን ወደ ዋና መሰረታችን እነዚህ ዜጎች ሊረዳቸውና በራሳቸው መመለስ የማችሉበት የሚሉ ሁኔታዎችን ለይተን ከነዝርዝራቸው ለዋና መስሪያ ቤት ሊቀን አንድ ድረስ የምናደርግበት ሁኔታ ነው ያለው ብዬ ሚደ
ሀብታሙ ስዩምንና እንግዳውን እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ከኛ ጋር ስለሆናችሁ እናመሰግናለን። የዘንድሮ የኢሬቻ በዓል ኮቪድ-19ንና የወቅቱን የጸጥታ ሁኔታ መሰረት ባደረገ መልኩ እንደሚከበር የኦሮሞ አባገዳዎች ህብረት አስታወቁ። የኦሮሞ ወጣት የኢሬቻ በዓልን በአባገዳዎች ህብረት በተቀመጠው አቅጣጫ መሰረት እንዲያከብርም አባገዳዎቹ አሳስበዋል። የኦሮሞ የአባገዳዎች ህብረት በሆራ ፊንፊኔና ሆራ አርሴዴ የኢሬቻ ክብረ በዓል አከባበር ዙሪያ መግለጫ ሰጥቷል። ፀሐይ ዳምጠው ተጨማሪ አላት።
የኦሮሞ አባገዳዎች ህብረት በመግለጫቸው እንዳስታወቁት የዘንድሮውን የኢሬቻ በዓል በሁለት ምክንያት በአንድ ላይ ተሰባስቦ ማክበር አይቻልም። አባገዳ ጎበነ ሆላ የቱለማ አባገዳና የአባገዳዎች ህብረት ዋና ጻፊ ናቸው። የሆራ ፍንፍኔና ሆራ አርሰዲ የኢሬቻ ክብረ በዓል በውስን ሰው እንዲከበር የተወሰነበትን ምክንያት ያብራራሉ።
በፍንፍኔ ዙሪያ ያሉትና ከፍንፍኔ ርቆ ያሉት የኢሬሳ የምስጋና ታዳሚዎች እንደም አልፎ ከውጭ የሚመጡት ከብሔርና ብሔረሰቦች የሚመጡት የኦሮሞ አጋር የሆኑት እንደባለፈው ኢሬሳን ቦረፍንፍኔ ላይ የተጀመረ ከአንድ ምዕት ዓመት ታኩል በላይ ፈጅቶ በፍንፍኔ ላይ የሚከበረው ገና አንድ ዓመቱን አስቆጠረ። እንደዛ ልናከብር ብዙ ችግሮች ያጋጥሙናል። አንደኛ ኮቪድ-19 በሽታው ዓለምን ያስጨነቀ ያለው በሽታው የኦሮሞ ህዝብ እንደዛው ለምስጋና እየጨፈረ እየዘፈነ እየተቃቀፈ ከብሔርና ብሔረሰቦች ጋር ወጣቶች ከወጣቶች አዛውንት ከአዛውንት መካከለኛ እድሜ ያለው እንደዛ ምስጋናውን ለማቀረብ ሲመጡ ይሄ በሽታ ለማስተላለፍ አመቺ ሁኔታ ስለሚፈጥር እንደዛ አይሆንም። ሁለተኛ ደግሞ በአገሪቷ ላይ ያለው የሰላም ሁኔታ ያሳስበናል። የድህነቱ ጉዳይ ያሳስባል። ይሄንን በማስመልከት ኢሬቻ በዓልን እዛው ኢሬቻ ሲናከብረው ከቤት ጀምሮ እስከ አሬሪ ባለው የሚመጣው ነበረ። እንደዛ ልናረግ አንችልም።
በመሆኑም ህብረተሰቡም ራሱንና ቤተሰቡን ከኮቪድ-19 በመጠበቅ በአባገዳዎች ህብረት በተቀመጠው አቅጣጫ መሰረት በዓሉን እንዲያከብር አባገዳዎች አሳስበዋል። የበዓሉ ተሳታፊዎች በህክምና ባለሙያዎች የሚተላለፉ መልእክቶችን ተግባራዊ በማድረግ በዓሉን እንዲያከብሩም ነው አባገዳ ጎበንሆ ላይ የጠየቁት።
አልፎ ተርፎ ደግሞ የመጡት ቦረፍንፍኔና ቦራርሰዴ ላይ ጥንቃቄ በተሞላ ህክምና ባለሙያ በሚሰጠው መመሪያ በማታገዝ ማስክ፣ አልኮል በመያዝ ርቀታችን ጠብቀን እንድናከብር ዛሬ ህይወታችን ካለ ለነገ ለቤተሰቦቻችን ደግሞ ይህንን በሽታ እና ደህንነቱን ጉዳይ በማሳሰብ እንድናከብር ይህን ነው ኦሮሞ አባገዳዎች ህብረት ይህንን በመገናዘብ እንድናከብር አድርገናል።
እንዲሁም የኢሬቻ በዓል የሰላም የፍቅርና የምስጋና በዓል ነው ያሉት አባገዳዎቹ መላው የኦሮሞ ወጣት በዓሉን ከፖለቲካ በጸዳ መንገድ እንዲያከብር ጥሪ አስተላልፈዋል።
ኢሬቻ ለኦሮሞ እንደተፈጠረ አብሮ የተፈጠረ ነው። ምስጋና የሚያቀርብበት አብሮ የተፈጠረ ነው። ኢሬቻ ፖለቲካ ደግሞ በተወሰነ ዓመት አንድ ፖለቲካ ዛሬ ይሾማል በህዝብ ያቺን ዓመት ከጨረሰ ጥሩ ከሰራ ይሰራል፣ ጥሩ ካልሰራ ሌላ ፖለቲካ ፓርቲ ይተካል። ኢሬቻ ደግሞ ከትውልድ ወደ ትውልድ ቀጣይነት አለው ስለሆነ ወደ ፖለቲካ ባናስጠጋው ጥሩ ነው። የፖለቲካ አራማጅ ባናረገው ጥሩ ነው። ባህላችን ወጋችንን የኦሮሞ ህዝብ ደግሞ ኢሬቻን እንደሚወድ አውቃል። ለኢሬቻ ቅድማ ህይወቱን እንደሚሰጥ አውቃል። ስለዚህ ያሉትም የገቡትም የቀሩትም ለቀጣዩ ዓመት ተስፋ በማድረግ ከዚች ችግር እንድንወጣ ሁላችንም ተረባርበን ሁላችንም ለሰላም ዘብ በመቆም ኢሬቻውንም ባለንበት ጥንቃቄ አድርገን እንድናከብር መልእክት አስተላልፋል።
መደጋገፍ ባህሉ የሆነው ወጣቱም እንደተለመደ ሁሉ በዓሉን አቅም ደካማዎችን በመርዳትና በማገዝ እንዲያሳልፍም አባቶች አሳስበዋል። በበዓሉ ላይ መሳተፍ ያልቻሉ ሰዎች ደግሞ በየቤታቸውና አካባቢያቸው ስርዓቱን ተከትለው ፈጣሪ እንዲያመሰግኑ ጥሪ ቀርቧል። በኦሮሞ ህዝብ ዘንድ ትልቅ ስፍራ ያለው የኢሬቻ በዓል በመጪው ቅዳሜና እሁድ ይከበራል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። የሐረማያ ሐይቅ ከ16 ዓመታት በኋላ ወደ ቦታው ተመልሷል። በዋናነት ዘንድሮ በመላ ሀገሪቱ ከጣለውን ከመጠን ያለፈ ዝናብ ጋር በተያያዘና በሌሎችም ደጋፊ ምክንያቶች የተመለሰው ሐይቅ ድጋሚ እንዳይጠፋ ምን መደረግ አለበት የሚለው ጉዳይ ምሁራንና የሐረማያ ከተማ ነዋሪዎችን የሚያስጨንቅ ሆኖ አዲስ ቸኮል በዚህ ዙሪያ ዘገባ አለው።
አቶ ማህፉዛል ይባላሉ። ተወልደው ያደጉት በሐረማያ ከተማ ነው። ቀድሞ ህይወታቸው ከሐረማያ ሐይቅ ጋር በእጅጉ የተቆራኘ ነበር። ከ10 በላይ ጀልባዎችም ነበሯቸው። ከ16 ዓመት በኋላ የሐረማያ ሐይቅ መመለሱ ደስታና ተስፋን አጎናጽፏቸዋል።
የሐይቁን ፍቅር የሚያውቀው በተለይ ከኛ ያባሰ ያለም አይመስለኝም እና ብዙ ትዝታ አለን እና በዚህ ሐይቅም ብዙ ተጠቃሚም ነን። በመጥፋቱ በጣም ተከፍተን ነበር። አሁን እንደገና በመመለሱ ደግሞ በጣም ደስ ብሎናል። ያው ስናመርትበት ስንኖርበት ብዙ በዚሁ ነው እኛ ያደግነውም ቤተሰብም ያሳደግነው በዚሁ ነው። አሁንም በቃ ኑሮአችንን ያሳለፍነው።
ሐይቁ አቅራቢያ የነበረው መናፈሻ ለሐረማያ ብቻ ሳይሆን ለድሬዳዋና ሐረር ከተማ ሙሽሮች እንዲሁም የረፍት ቀን ተዝናኞች ተመራጭ ቦታ ነበር። በአሳልማትም ሀይቁ ጥሩስም ነበረው። አቶ ኢብሳብ ድራማና ጓደኞቹ ቀድሞ አሳ ማንንም የከተማው አኗሪ በነጻ የማይመገበው የነበረ ምግብ እንደነበረ ያስታውሳሉ።
አርባታ ነበርን ጊዜ በቀን ብዙ አሳ ይረባ ነበር።
ኪሎ 5 ብር እና 6 ብር ነው እኮ ኪሎ። እንዳውም እዚህ አይሸጥም እንደዚህ ነው እንበላው እንጂ። ከዛ በኋላ ነው 30 ብር 60 ብር እየሆነ ሄደ። አሳው ከ60 ብር በላይ ከዛ በኋላ ጠፋ። ቢዋ በቃ ሜዳ በሜዳ ሆነ።
ያረማ ህክ ለዋናና ለሽርሽር የነበረው ጠቀሜታም ከ1996 በፊት በከተማው የኖረ የነበረው የከተማው ኗሪዎችና ያረማ ዩኒቨርሲቲ የቀድሞ ተማሪዎች የሚናገሩት ነው። ሃይቁ ከዚህ በፊትም ባነስተኛ መጠን ቢሆንም ለተወሰኑ ወራት ተመልሶ የሚያውቅ ሲሆን ዘንድሮ ግን ቀድሞ ከነበረው ስፋት ጋር በሚቀራረብ ደረጃ መመለሱ ብዙዎች ሃይቁ ዳግም ላይጠፋ ይችላል ብለው ተስፋ እንዲያደርጉ አስችሏቸዋል። አልፎ አልፎ በክረምት ሃይቁ የተወሰነ ውሃ ያቆር እንደነበር የሚናገሩት የአረማ ዩኒቨርሲቲ ውሃ ጥናት ባለሙያ የሆኑት ዶክተር ተሾመ ስዩም ዘንድሮ ግን በመላ ሀገሪቱ ከጣለው ከመጠን ያለፈ ዝናብ ጋር በተያያዘ የአረማ ሃይቅም ከቀድሞ ይዞታው ጋር በሚቀራረብ ደረጃ እንዲመለስ አስችሎታል ይላሉ። ዶክተር አድማሱ ቦጋለ የዩኒቨርሲቲው ማህበረሰብ አገልግሎትና ኢንተርፕራይዝ ልማት ምክትል ፕሬዚዳንት ተወካይም በዚህ ይስማማሉ። በተጨማሪም ግን ለስምንት ዓመታት በሃይቁ ዙሪያ የተፋሰስ ልማት ስራ ሲሰራ መቆየቱ የራሱ አስተዋጽኦ አለው ይላሉ። ከዚህ ባሻገር ከሃይቁ ከርሰ ምድር ወደ ሀረር ቢራ ይወሰድ የነበረው ውሃ መቋረጡም የራሱ አስተዋጽኦ አለው ብለው የሚያምኑ የሀረማያ ከተማ ነዋሪዎች በርካታ ናቸው። ሃይቁ ከጠፋበት ከ1996 ዓመተ ምህረት በኋላ የተወለዱ 16 ዓመት ያልሞላቸው የሀረማያ ከተማ ታዳጊዎች ታላላቆቻቸው ሲነግሯቸው የኖሩትን አሳርባታውንም ዋናውንም የጀልባ ሽርሽሩንም ሁሉንም አሁን ለማድረግ እየሞከሩ ናቸው። ዘወትር በሃይቁ ዙሪያ በርካታ ታዳጊዎች ይታያሉ። ከልጅ እስከ አዋቂ ቪኦኤ ያናገራቸው የሀረማ ከተማ ነዋሪዎች ሙሉ በሙሉ በሃይቁ መመለስ እጅግ ደስተኞች ናቸው። ነገር ግን ደስታችን ዘላቂነት አይኖረው ይሆን? ሃይቁስ ተመልሶ ይጠፋ ይሆን የሚለው ስጋት ሁሉም በለወሳስ የሚያንጸባርቀው ነው። ለዚህ ሁሉም የየራሱ ምክር ሀሳብ ያንጸባርቃል። አቶ ማህፉዝ አሊ ቀዳሚ ትኩረት መሆን ያለበት ወደ ሃይቁ የሚገባው ቆሻሻ መከላከል ላይ ነው ይላሉ።
ውሃውን እንዳይበከል እንደገና ደለል ገብቶ እንደ በፊቱኑ ይህን ውሃ ሳይሸፍነው መሬቱን ሳይሞላው የሚያስፈልገውን ትብብር አድርጎ መጠበቅ አለበት ይላለሁ እና በእነሱ ጎን እኛም በመንግስትና በዩኒቨርሲቲም ጎን የአካባቢው ህብረተሰቦች በጠቅላላ እነሱ መተባበር አለብን ማለት ነው። በተለይ በተለይ በጣም አስከፊ አስቀያሚ የሆነ ቁሻሻ አለ እዛ አካባቢ የኔ ቤት ጎን። እሱን ቢያስቡበትና ለቁሻሻ ቦታ ቢያደርጉለት በጣም ተመራጭ ነው። ቀላል ቁሻሻ አልገባበትም። አሁንም መንግስት ይሄን ችላ ብሎ ማለፍ የለበትም። በተለይ ውሃን የቀዳ 5000 ቅጣት ምናምን የሚሉት ነገር እሱን ከሚያወሩት ያን ቁሻሻ ቢያስወግደው ጥሩ ነበረ መንግስታው።
የአረማ ከተማ አስተዳደርም ህብረተሰቡን ያሳተፈ የጽዳት ዘመቻ ከሳምንት በፊት አካሂዶ ነበር። በአረማ ዩኒቨርሲቲ የሃይድሮሊክስና ውሃ ሀብት ልማት ረዳት ፕሮፌሰር የሆኑት ዶክተር ተሾመ ስዩም ግን በርከት ያሉ ስራዎች በቅንጅት መሰራት አለበት ባይ ናቸው።
መጀመሪያው ስራ ምንድነው መሆን ያለበት? የውሃ አጠቃቀም። አሁን ይሄ ሀይቅ በባለቤትነት የዚህ ነው የሚባል የለው። የውሃ አጠቃቀም አስተዳደር የሚባል አለ። የውሃ አጠቃቀም አስተዳደር ማለት የሚያስተዳድረው ይህንን ሀይቅ ነው። በሚያስተዳድርበት ጊዜ ምንድነው የሚያደርገው? በአመቱ ውስጥ ወደ ሀይቁ የሚገባ የገጸ ምድር ውሃ ይታወቃል። ምን ያህል እንደሆነ ስለሚታወቅ አጠቃቀሙም ላይ ደግሞ ህብረተሰቡ ለምሳሌ ለመስኖ ሲጠቀሙ ለመጠጥ ውሃ ከጉድጓድ ወጥቶ እስከ ሀረር ነው የሚሄደው ይሄ ውሃ። ስለዚህ ይሄ በሚደረግበት ጊዜ የሚገባውና የሚወጣውን ውሃ የሚቆጣጠር ክፍል ወሳኝነት አለው። ሁለተኛ የውሃ ህግ የሚባል አለ። ያ ህግ እንዴት ነው የሚወጣው? ህብረተሰቡን ተጠቃሚውን ባሳተፈ ህጉ ሲመሰረት ምንድን ነው? ህዝቡ ራሱ አምኖ ተቀብሎ ይህ ሀይቅ የኔ ነው፣ በባለቤትነት ላስተዳድረው ይገባኛል። ስለዚህ ይህን ውሃ ያለ አግባብ የተጠቀመ ሰው ምን መቀጣት አለበት፣ ምን መደረግ አለበት የሚለውን ነገር ሊዋቀር ይገባል።
ዶክተር ተሾመ የሀይቁን ተፋሰስ መንከባከብ አስፈላጊ ነው ይላሉ። በተጨማሪም ሀይቁ ባለቤት እንዲኖር ማድረግ ያስፈልጋል ይላሉ ዶክተር ተሾመ። ይህም ህጋዊ እውቅና ያለውና ግለሰቦች እንደፈለጉ የሚያገቡበት የራሱ ድንበር እንዲኖረው ያስችላል ነው የሚሉት። ከዚህ ባሻገር እስከ 6 ሜትር ጥልቀት አለው የሚሉትን ሀይቁ ላይ የተኛውን ደለል ቀስ በቀስ ማንሳት ያስፈልጋል ይላሉ ዶክተር ተሾመ። የዩኒቨርሲቲው ምክትል ፕሬዚዳንት ተወካይ ዶክተር አድማሱ ቦጋለና የውሃ ሀብት ጥናት ባለሙያው ዶክተር ተሾመ ስዩም በጋራ የሚመክሩት የሀይቁ ተፋሰስ ልማት ላይ ትኩረት ሰጥቶ መስራት አስፈልጊ እንደሆነ ነው። የሃይቁ ተፋሰስ 71% የሚሆነው ወጣገባ መሬት ላይ ያለና ለአፈር መሸርሸር የተጋለጠ በመሆኑ የተፋሰሱ ስርዓት ኩረት ሊሰጥ ይገባል በሚል ላለፉት 8 አመታት የተፋሰስ ልማት ላይ ዩኒቨርሲቲው እየሰራበት እንደሆነ ነው የሚናገሩት ዶክተር አድማስ ቦጋለ።
የተፋሰስ ልማት ተብሎ ራሱን የቻለ ፕሮጀክት ቀርጾ ዩኒቨርሲቲው በጀት መድቦ ያው ለተከታታይ ከ10 አመት በላይ ነው እንግዲህ እየተካሄደ ያለው። አሁን ደግሞ እንደዚህ አይነት ነገር እየሰራ ያለው ነገር በተግባር ስታየው ደግሞ ይበልጥ ደስ ስለሚለን ስለሚለው ማህበረሰቡም ይበልጥ ተጠናክረን እንደምንሰራ ነው። ሰሞኑን በሱ ላይ ነው እየተሰራ ያለው። ይሄንን ካረጋገጥን ወደሚቀጥለው ምን ሄደው ማህበረሰቡን የማህበረሰቡ ግንዛቤ በመጨመር አንተ ያልካቸው ነገሮች ናቸው ማህበረሰቡ የማህበራዊና ኢኮኖሚያዊ ጥቅም እንዳለው በማሳየትም በዛ ላይ እንዲጠቀምም አሳ ትራንስፖርቱም የመሳሰሉትንም ይበልጥ በአካባቢው ተወዳጅና የተለመደ ስራ እንዲሆንም ዩኒቨርሲቲው ለዚህ ሙሉ አቅሙም አለው ባለሙያዎችም አሉት ስራውንም ማከናወን ይችላል።
ዶክተር አድማሱ ንግግራቸውን ያቋጩት የዛሬ 6 አመት በሃይቁ ዙሪያ ዳግም ውይይት ለማድረግ ያበቃን በማለት ነበር። በርሳቸው እምነት የሐረማያ ዩኒቨርሲቲ ባስቀመጣቸው ምክረ ሐሳቦች መሰረት ከተሰራ ሃይቁ ተመልሶ አይጠፋም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮቻችን ከጋቢና ቪኦኤ ጋር ስለነበራችሁ እያመሰገንን ዝግጅታችንን እዚህ ላይ ፈጽመናል። ኤደን ገረመው በመስተንግዶ፣ ትዝታ በላቸው በአርቶቱ፣ ስመኝሽ ቆየ በዜናዎቹ፣ ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ። It's been a long day.
you, my friend. And I'll tell you all about it when I see you again. We've come.